ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ ውስጥ 17 ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸው በምርመራ መረጋገጡን የጤና ጥበቃ ሚኒስቴር ዛሬ አስታወቀ። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። ከፊታችን ባለው የሐምሌና ነሐሴ ወራት በሚካሄደው መጪው የእርሻ ወቅት የምግብ ክምችት አናሳ መሆኑን ተከትሎ በምዕራብ አፍሪካ የሚገኙ ቁጥራቸው ከ21 ሚሊዮን በላይ የሚደርሱ ሰዎች ለምግብ እጥረት የሚጋለጡ መሆኑን የተባበሩት መንግስታት ድርጅት ማስታወቁ የዜና መጽሔት ትንታኔ ከሚያቀርብባቸው ዘገባዎች ውስጥ ነው። ረቡዕ ሚያዝያ 28 2012 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ለየት ባለው አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪያችን ብርሃን ኃይሉ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካጠናቀሩልን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ውስጥ በኮሮና ቫይረስ የተጠቁ ተጨማሪ 17 ሰዎች መገኘታቸውን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር ያወጡት ዕለታዊ መግለጫ አመለከተ። አጠቃላዩ የተረጋገጡ የቫይረሱ ተጠቂዎች ቁጥር 162 መድረሱ ነው። ባለፉት 24 ሰዓታት ውስጥ በ1382 ሰዎች ላይ ምርመራ ተካሂዶ የተገኙት 17ቱ አዲስ ተጠቂዎች ከ14 እስከ 65 ዓመት ዕድሜ ክልል ውስጥ ያሉ ሲሆኑ 15 ወንዶችና 2 ሴቶች መሆናቸውን መግለጫው አመልክቷል። 7ቱ ከጅቡቲ ተመልሰው አፋር ክልል ለይቶ ማቆያ ያሉ፣ 6ቱ ደግሞ ከሶማሊያ የተመለሱና በሶማሌ ክልል አስገዳጅ ለይቶ ማቆያ የሚገኙ እንደሆኑ አስረድቷል። የተቀሩት 3ቱ ምንም የጉዞ ታሪክ የሌላቸው ነገር ግን በቫይረሱ ከተጠቃ ሰው ጋር ግንኙነት የነበራቸው፣ አንዱ ግለሰብ ግን ምንም ግንኙነት ያልነበራቸው እንደሆኑ ነው የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት መግለጫ የዘረዘረው። የአማራ ክልል ጠቅላይ ፍርድ ቤት በሙስና ወንጀል ጥፋተኛ በተባሉት በቀድሞ ከፍተኛ የመንግስት ባለስልጣን በአቶ በረከት ስምኦን ላይ የፍርድ ውሳኔ ለመስጠት ለሚያዝያ 30/2012 ዓ.ም ቀጠሮ ይዟል። ፍርድ ቤቱ የነ አቶ በረከት ስምኦንን የጥፋት ማቅለያና የአቃቤ ሕግን የጥፋት ማክበጃ ሐሳብ ዛሬ አድምጧል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
የአማራ ክልል ጠቅላይ ፍርድ ቤት በዛሬው ውሎ ተከሳሾቹ ጥፋተኛ በተባሉባቸው ወንጀሎች የቅጣት ማቅለያ አቅርበዋል። የአቃቤ ሕግን የቅጣት ማክበጃ ሐሳብም አድምጧል። ተከሳሾቹ በጠበቃቸው በኩል ካቀረቧቸው ማቅለያዎች መካከል የጤና ችግርና የቤተሰብ ሁኔታ፣ በመንግስትም ሆነ በፖለቲካ አመራርነት ህዝባቸውንና ሀገራቸውን ማገልገላቸው እንዲሁም ከዚህ በፊት በምንም አይነት የወንጀል ድርጊት ላይ አለመሳተፋቸውን የጠቀሱበት ይገኝበታል። አቃቤ ሕግ በበኩሉ ከቀረቡት የጥፋት ማቅለያዎች ውስጥ የጤናና የቤተሰብ ኃላፊነት የሚሉትን እንደማይቃወም ጠቅሶ በመንግስትና በፖለቲካ ኃላፊነት ማገልገላቸው ግን ሕግን እያወቁ ማጥፋታቸውን የሚያመላክት በመሆኑ በማክበጃነት እንዲያዝ ጠይቋል። በችሎቱ አስተያየት የሰጡት አቶ በረከት ስምኦን ከልጅነት እድሜያቸው ጀምረው ህዝብንና ሀገርን ያገለገሉ መሆናቸውን ገልጸው ችሎቱ ይህንን ከግምት ውስጥ እንዲያስገባ ሀሳብ አቅርበዋል። ከባድ የጤና ችግር እንዳለባቸውና በአሁኑ ሰዓትም በሰው ሰራሽ መተንፈሻ አካል እየታገዙ እንዳሉም የገለጹት ደግሞ አቶ ታደሰ ካሳ ናቸው። በመሆኑም ከጤና ችግርና ከቤተሰብ ሁኔታ አንጻር በመመዘን ፍርድ ቤቱ ውሳኔውን እንዲያቀል ጠይቀዋል። የሁለቱንም ወገን ሀሳብ ያደመጠው ፍርድ ቤቱ ውሳኔ ለመስጠት ለሚያዝያ 30/2012 ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከኢትዮጵያ ውጪ በሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ መዋጮና አመራር የሚንቀሳቀሰው የኢትዮጵያ ዳያስፖራ ትረስት ፈንድ ለኮሮና ቫይረስ መከላከያና ለኮቪድ-19 ሕክምና የሚውሉ ቁሳቁስ ወደ ኢትዮጵያ መላኩን አስታውቋል። ወደ 40 ሚሊዮን ብር ግምት ያለው አቅርቦት ኢትዮጵያ መድረሱን ፈንዱ ትናንት ባወጣው መግለጫ አመልክቷል። ዝርዝሩን ሶሎሞን አባተ ይዞ ቀርቧል።
የኢትዮጵያ ዳያስፖራ ትረስት ፈንድ የላከው ሐኪሞችና ሌሎችም የጤና ባለሙያዎች በምርመራው ወቅት የሚጠቀሙባቸው ጓንቶች፣ 3 ሽፋን ያላቸው የአፍና የአፍንጫ መሸፈኛዎች፣ ለመተንፈስ የሚያግዙ የፊት ማስኮች ከታማሚዎች ጋር ቀጥተኛና የቅርብ ግንኙነት ለሚያደርጉ ሐኪሞችና አጋዦቻቸው በሙሉ ሰውነት የሚለበሱ ሽፋኖች፣ ከውስጥ የሚያሳዩ የሙሉ ፊት መሸፈኛዎች፣ የሙቀት መለኪያዎች ወይም ቴርሞሜትሮችና ማቀዝቀዣ ቅባቶች መሆናቸውን የፕሬስ መግለጫው ከነቁጥራቸውና ከነዋጋቸው በዝርዝር አስፍሯል። ፈንዱ ለጋሾቹ የሰጡት ገንዘብ የት እንደዋለና ጥቅሙንም እንዲረዱ ድጋፋቸውንም እንዲቀጥሉ ግልጽ አሰራሩም መዋጮአቸውን ሊከፍሉ በሚችሉበት EDTF የዌብሳይት አድራሻ ላይ ማስፈሩን አስታውቋል። የኢትዮጵያ ዳያስፖራ ትረስት ፈንድ ያቀረበውን ድጋፍ እንዴት እንዳወጣና በምን አይነት ቅንጅት እየሰራ እንደሆነ አቃቤ ነዋዩ ዶክተር ብስራት አክሊሉ በቅርቡ ከቪኦኤ ጋር ባደረጉት ቃለ ምልልስ በዝርዝር ተናግረው ነበር።
የኢትዮጵያ የኮቪድ ታስክ ፎርሱ ሚኒስትር ኦፍ ሄልት የሚመራው ልዩ ሚኒስትሮች ያሉበት ምን ነገር እንደሚያስፈልጋቸው ትልቅ ሊስት አውጥተው ነበር። ከዛ ውስጥ እኛ አይተን በመጀመሪያ ያደረግነው ከተሰበሰበው ገንዘብ 1,000,000 እዚህ ላይ ለማዋል ነው ያሰብነው። 33.4 ሚሊዮን ኢትዮጵያ ብር ማለት ነው። እሱን ከዚህ በፊት ከተሰበሰበው ገንዘብ ነው ያወጣናል። ምክንያቱም ኢትዮጵያ ዲያስፖራ ማህበረተኞች የሚያዋጡት ያው ለተጎዱ ወገኖቻችን ለሚያስፈልጋቸው ብለው ነው። እሱን አሁን የመግዛት ደረጃ ላይ እየደረስ ነው። ስለዚህ እኛ ሳይሆን እነሱ ናቸው ይሄ ያስፈልገናል ብሉ እኛ ጥያቄውን መመለስ አለብን።
ኢዲቲኤፍ በተመሰረተበት ዓላማ ሊያገለግለውና ሊደግፈው የተዘጋጀው የኢትዮጵያ ሕዝብ እጅግ አጣዳፊ አደጋ ላይ መሆኑን አስተባባሪዎቹ መገንዘባቸውን መግለጫው አመልክቷል። ፈንዱ ለፈጣን ምላሽ መንቀሳቀሱን የጠቆሙት ዶክተር ብስራት ለጋሾቹ የሚገኙት በመላው ዓለም መሆኑንም ጠቁመዋል። የኢትዮጵያ ዳያስፖራ ትረስት ፈንድ ለኮቪድ-19 ድጋፍ የላካቸውን ዕቃዎች ግዢ የፈጸመው በተፋጠነ ተፎካካሪ ጨረታ ካሸነፈው ኤስኤንኤስ ግሎባል ፋርማ ኮርፖሬሽን እንደሆነ አስታውቋል። ኮቪድ-19 ኢትዮጵያ ውስጥ ሊያደርስ የሚችለውን ጫናና ጉዳቱንም በተቻለ መጠን ለመቀነስ ኢዲቲኤፍ ማድረግ የሚቻለውን ሁሉ እንደሚፈጽም ሊቀመንበሩ ፕሮፌሰር አለማየሁ ገብረ ማርያም ማስታወቃቸውንም የፕሬስ መግለጫው አክሎ ጠቁሟል። ኢዲቲኤፍ ወደ ኢትዮጵያ የላካቸው አቅርቦቶች ማን እጅ እንደገቡና ምን ላይ የዋሉ እንደሆነ ከሚመለከታቸው የቅርብ አካላት ተከታትለን በተከታይ ዘገባ ይዘንላችሁ እንመለሳለን።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በመላ ምዕራብ አፍሪቃ የምግብ ክምችቱ እጅግ በሚሟጠጥበት ከፊታችን ሰኔ እስከ ነሐሴ ባለው ጊዜ ቁጥሩ ከ21 ሚሊዮን በላይ ሕዝብ ለምግብ እጥረት እንደሚጋለጥ በቅርቡ በተባበሩት መንግስታት ድርጅት የተከናወነ ግምገማ አመለከተ። ለረሃብ የሚጋለጠውን ሕዝብ ሕይወቱን ለማትረፍ ከዓለም አቀፍ ማህበረሰብ አጣዳፊ እርዳታ የሚያስፈልግ መሆኑን የመንግስታቱ ድርጅት ባለስልጣናት አሳስበዋል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። በዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ ይዞታ ዜና፣ ዋይት ሃውስ የኮሮና ቫይረስ ግብረ ኃይሉን ከአንድ ወር ገደማ በኋላ ሊዘጋ ማቀዱ ተሰማ። በሀገሪቱ በየቀኑ በቫይረሱ የሚጠቃው የተረጋገጠ ሰው ቁጥር ከ20,000 በላይ፣ ለህልፈት በቀን የሚደረጉት ደግሞ ከ1,000 እስከ 2,000 ይሆናሉ ተብሏል። አስተዳደሩ ወረርሽኙን የሚመለከቱ ስራዎች አገር አቀፍ አመራሩን ከዚህ የአውሮፓውያን ግንቦት ወር መጨረሻ አለያም ሰኔ ወር መጀመሪያ ላይ ከግብረ ኃይሉ ወደ ፌዴራል መንግስቱ መስሪያ ቤቶች ለማዛወር እያቀደ መሆኑን ምክትል ፕሬዚደንቱ ማይክ ፔንስ አስታውቀዋል። ይህም እንደ ሀገር ለወረርሽኙ በምንሰጠው ምላሽ ምን ያህል ታላቅ እርምጃ እየተጓዝን እንደሆነ የሚያንጸባርቅ ነው ሲሉ አስረድተዋል። በቀደሙት ፕሬዚደንት ባራክ ኦባማ አስተዳደር ዘመን በአውሮፓውያን 2014 ዓመተ ምህረት ለምዕራብ አፍሪቃ የኢቦላ ወረርሽኝ የተሰጠው ምላሽ ኃላፊ የነበሩት ሮናልድ ክላይን ግን ይህንን የዋይት ሀውስ እቅድ አጥብቀው ተቃውመዋል። በአሁኑ ጊዜ በዩናይትድ ስቴትስ በቫይረሱ መጠቃታቸው የተረጋገጠው ሰዎች ቁጥር ከ1.2 ሚሊዮን አልፏል። ሕይወታቸው ያለፈው ደግሞ ከ71,000 በላይ መሆናቸውን የወጡ መረጃዎች ያመለክታሉ። በተያያዘ ዜና የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA ሬምዴሲቪር የተባለው ለኢቦላ ህመምተኞች የሚውል መድኃኒት ሆስፒታል ለተኙና በአጣዳፊ ይዞታ ላይ ላሉ የኮቪድ-19 ህመምተኞች እንዲሰጥ ፈቃድ ሰጥቷል። የመድኃኒቱ አምራች ኩባንያ ጊሊያድ ትናንት ባወጣው መግለጫ መድኃኒቱን በአውሮፓ በእስያና በማደግ ላይ ላሉ ሀገሮች ህመምተኞች ለማምረት ከመድኃኒት ቅመማ ኩባንያዎች ጋር እየተነጋገርኩ ነኝ ብሏል። ግቤም መድኃኒቱን በዓለም ዙሪያ መንግስታትና ታካሚዎች አቅሙ ኖሯቸው መዳረሱን ማረጋገጥ ነው ሲል አክሏል። በደቡብ ኮሪያ ደግሞ ዛሬ ሁለት ብቻ የቫይረሱ ተጠቂዎች መገኘታቸው ተገልጿል። ጠቅላይ ሚኒስትሩ ቹንግ ሺ ኪዩን ቁጥሩ ቢጨምር ባለስልጣናቱ ነቅተው ዝግጅት እንዲያደርጉ መመሪያ ሰጥተዋል። በሩሲያ ደግሞ የቫይረሱ ተጠቂ ቁጥር ማሻቀቡን ቀጥሏል። ዛሬም ለአራተኛ አከታታይ ቀን ከ10,000 በላይ አዲስ ተጠቂዎች ተመዝግበዋል። አጠቃላዩ ቁጥር ከ165,000 ያለፈ ሲሆን እስካሁን 1,500 ሞተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አካል ጉዳተኞች የጤና ጥበቃ አገልግሎቶችና ህይወት የሚያተርፉ ህክምናዎች ከሌላው ማህበረሰብ እኩል ማግኘታቸው እንዲረጋገጥ ጥሪ አሰምተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለዜናው አመሰግናለሁ። ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ሚያዝያ 28 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። ኢትዮጵያ ውስጥ 17 ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸው በምርመራ መረጋገጡን የጤና ጥበቃ ሚኒስቴር ዛሬ አስታወቀ። ለኮቪድ-19 የተጋለጠ ሰው ኢትዮጵያ ውስጥ መገኘቱ ለመጀመሪያ ጊዜ ይፋ ከተደረገበት ከዛሬ 1 ወር ከ21 ቀን ወዲህ በአንድ ቀን ብቻ ይህን ያህል ቁጥር ያለው ሰው ለቫይረሱ መጋለጡ በምርመራ ሲረጋገጥ ይህ ያሁኑ እጅግ ከፍተኛ አሃዝ ነው። ለቫይረሱ መጋለጣቸው በዛሬው ዕለት በምርመራ ከተረጋገጡት 17 ሰዎች ውስጥ 13ቱ ከጅቡቲ ወደ ኢትዮጵያ ገብተው በአፋርና በሶማሌ ለይቶ ማቆያዎች ውስጥ የነበሩ ናቸው ተብሏል። ለዝርዝሩ መስፍን አራጌ።
ኮቪድ-19 ኢትዮጵያ ውስጥ ይፋ ከሆነበት ከዛሬ 51 ቀናት ወዲህ በአንድ ቀን ውስጥ በርካታ ቁጥር ያላቸው ሰዎች በቫይረሱ መያዛቸው ሲረጋገጥ የዛሬው የመጀመሪያው ነው። የጤና ጥበቃ ሚኒስቴር ይፋ እንዳደረገው ከ1382 ናሙናዎች ውስጥ 17 ሰዎች ዛሬ በቫይረሱ መያዛቸው ተረጋግጧል። ከነዚህ ውስጥ ደግሞ አብላጫውን ቁጥር የሚይዙት በአፋር አካባቢ የሚገኙ ናቸው 7። በጅቡቲ አካባቢ በቫይረሱ የሚያዙ ሰዎች ቁጥር በአሳሳቢ ሁኔታ መጨመርና ከጅቡቲ በአስገዳጅ መንገድ በድንበር በኩል ወደ ሀገር ቤት የሚገቡ ዜጎች መበራከት ዛሬ ከተሰማው ዜና ጋር ሲታከል በብዙዎች ዘንድ አለመረጋጋትን ፈጥሯል። በክልሉ ህብረተሰብ ጤና ኢንስቲትዩት የበሽታዎች ቅድመ ማስጠንቀቂያና ቅኝት ኤክስፐርት አብርሃም ሞታን ላፍታ በስልክ አናግሬያቸው ነበር።
ሚያዝያ 12 ማቆያ ውስጥ ክትትል ሲደረግላቸው የቆዩ ናቸው። ላቦራቶሪ ወደ 138 ታክል ናሙናው የተላከው እና ከነዚህ ውስጥ ነው እንግዲህ የተገኘ።
ከጅቡቲ ከመምጣታቸው ባሻገር በተለይ ከሌላው የህብረተሰብ ክፍል ጋር ግንኙነት ላለመኖራቸው ማረጋገጫ አለ ወይም ማስተና?
ከሌላ ማህበረሰብ አካል ጋራ የተገናኙበት ጉዳይ የለም። ምናልባት ያው እንግዲህ እዛ መግቢያ ላይ ጋር ድንበር ከደረሱ በኋላ ነው እና ድንበር አካባቢ ደግሞ ያው ሁለቱም ማህበረሰብ ያው አንድ ላይ የሚኖሩበት ሁኔታ አለ። ትንሽ ምናልባት እሱ ነገሮችን ውስብስብ ካላደረገ በስተቀር ወደ ለይቶ ማቆያ ከገቡ በኋላ ያው ዩኒቨርሲቲ ውስጥ ነው ጥበቃዎች አሉ እና እዚህ ከደረሱ በኋላ ያለ ሁኔታ ብዙም አሳሳቢ አይደለም። ግን ያው ዞሮ ዞሮ ከመግቢያው አካባቢ ጀምሮ ባሉ እንቅስቃሴዎች አንዳንድ ችግሮች ሊኖሩ ይችላሉ።
ምን አይነት ችግሮች? ለምሳሌ
እነዚህ እዛ ድንበር አካባቢ ያው ሰዎች አሉ፣ ያው ድንበር ጋር እነዚህ በእግርም በመኪናም በተለያየ መንገድ ነው የሚገቡት እና ያው ያኔ ከሰዎች ጋራ ሲገቡ ንክክ ሊኖራቸው ይችላል።
ስለዚህ እንዲህ አይነቶቹን ንክኪ ካለ በድንበር አካባቢ ላይ ምን አይነት የአሰሳ ስራ ለመስራት ዝግጁ ናቸው?
አሁን እዛ ጋር ያው እንግዲህ ቤት ለቤት የቅኝት ስራ ልንሰራ ነው። ምናልባት ከእነዚህ ሰዎች ጋራ ግንኙነት ያላቸው እነዚህን ለማጣራት እንግዲህ ቤት ለቤት አሁንም እየተሰራ ነው። እሱንም እንግዲህ የበለጠ ደግሞ አሁን አጠናክረን ለመቀጠል ያው እንግዲህ አስበናል።
አሁንም ከድንበር ጋር ያለው ጉዳይ እልባት ካልተገኘለት አሳሳቢ ነው የሚሉ የህብረተሰብ ክፍሎች አሉና እርስዎ እንደ ባለሙያ ምን አይነት አቋም አለዎት በዚህ ጉዳይ ላይ?
በሀገር አቀፍ ደረጃ እንግዲህ የተቀመጡ ዜጎች ናቸው ለመግባት ሲመጡ አትግቡ ይዞ ለሁኑም ለማለት የሚቻል አይመስለኝም። ሆኖም ግን በተቻለ መጠን ያው እንግዲህ ወደ ለይቶ ማቆያ ከመግባታቸው በፊት ወይ ደግሞ ወደ ድንበራችን ከመድረሳቸው በፊት ባሉ ቦታዎች ላይ ከሌሎች ማህበረሰብ አካላት ጋር ብዙ ግንኙነት ባድርጉ የተሻለ ነው የሚል እምነት አለ።
ድንበሩም ላይ መንግስት ምን አቋም መውሰድ አለበት ነው የሚሉት እርሱ?
ድንበሩ ለመንግስት እንግዲህ ትትል እየተደረገ ነው ያሉ፣ እሱን ደግሞ በጣም ማጠናከር ያስፈልጋል።
ኮሮና ቫይረስ ኢትዮጵያ ውስጥ ከገባ ጀምሮ 17 ሰው ነው በአንድ ቀን ውስጥ የተገኘው። ከዚያ ውስጥ ደግሞ አብላጫን ቁጥር የሚይዘው ከአፋር አካባቢ የመጣው ናሙና ነው። እንዲህ አይነት ብዛት ያለው ቁጥር ሊገኝ የቻለበት ምክንያት እንደው ምን እንደሆነ ሊታወቅ ይችላል?
እንግዲህ እንደሚታወቁት የተለያዩ 5 መግቢያ በሮች አሉ ቀጥታ ከጅቡቲ የሚያስገቡት። ይሄ እንግዲህ ከአንድ ወረዳ ጋራ ኤሊዳር ከሚባል ወረዳ ጋራ ያለው መግቢያ በሮች ናቸው። ብዙ ሰው በቀን ይገባል። ጅቡቲ በጣም ብዙ ከ1000 በላይ የሆነ ተጠቂዎች ሪፖርት የተደረጉበት ቦታ ነው። ያ ማለት እንግዲህ አሁንም ዜጎች ወደ ውጭ ይወጣሉ። እንዳይወጡ ለማድረግ ጥረት ተደርጓል። ግን ድንበሩ ከመዘጋት በፊት ብዙ የወጡ ስለነበሩ ከሁን እየተመለሱ ነው ያሉት እና በሚመለሱበት ጊዜ እንግዲህ በተለያየ ምክንያት አሁን ግማሾቹ ወደ ባህር አካባቢ ወደ በላይ ጊዜያዊ ስራ ሲሰሩ የቆዩ ከዚህም ሄዶ ደግሞ በተለያየ መንገድ እዛ አርፎ ከነሱ ጋር ግንኙነት ያላቸው ናቸው እና እነዚህ ነገሮች ደግሞ ወደዚህ በሚመጡበት ጊዜ እኛ ጋር ያለው ሁኔታ ጫና እንዲበዛ አድርጓል።
ስለዚህ ቁጥሩ የጨመረው ከዚህ የተነሳ ነው ማለት እንችላለን። በክልሉ በቫይረሱ መያዛቸው ከተረጋገጠ ውስጥ ከ14 ዓመት ታዳጊ እስከ 65 ዓመት ጎልማሳ ይገኙበታል። ዛሬ ይፋ የሆነው ቁጥር ሲታከል በክልሉ በቫይረሱ የተያዙ ሰዎች 10 ይደርሳል።
ድንጋጤ አለ በተወሰነ መልክ። የተለያዩ ምንጩ ያልታወቀ ወሬዎችም ያው እንግዲህ ማህበረሰብ ዘንድ በብዛት ተሰጥቶ ነው ያለው እና ከመንግስት የሚሰጡ አቅጣጫዎች እና ከጤና ባለሙያ የሚሰጡ አቅጣጫዎችን በትክክል መከታተል ይኖርባቸዋል።
ቫይረሱ እንዳለባቸው የተረጋገጠው ግለሰቦች ሕክምናቸውን በሎጊያ ሆስፒታል እንደሚከታተሉ ታውቋል። የጤና ጥበቃ የዕለት መረጃ እንደሚያስረዳው ኢትዮጵያ ውስጥ በኮሮና ቫይረስ የተያዙ ሰዎች 162 ደርሰዋል። የትናንቱን 2 ሰዎች ጨምሮ ያገገሙት ቁጥር ደግሞ ወደ 93 ከፍ ብሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው አመሰግናለሁ። ወደ ዓለም አቀፍ የኮቪድ-19 ዜና ነው የምንሻገረው። የኮሮና ቫይረስን መዛመት ለመከላከል ሲሉ የደነገጓቸውንና ለሳምንታት ያህልም ተግባራዊ ሲያደርጓቸው የቆዩ በሰዎች እንቅስቃሴዎች ላይ የተጣሉ እገዳዎች ለማላላት ለወሰኑ የአፍሪካ ሀገሮች የዓለም ጤና ድርጅትና የአፍሪካ የበሽታዎች ቁጥጥርና መከላከያ ማዕከሎች እንዲሁም የዓለም የኢኮኖሚ መድረክ መመሪያዎችን አውጥተዋል። የጤና ጥበቃ ባለስልጣናት እገዳዎችን ከሚገባው ጊዜ አስቀድሞ ወይም ፈጥኖ ማላላት ወረርሽኙ በአህጉሪቱ በአዲስ መልክ በስፋት እንዲዛመት ሊያደርግ ይችላል የሚል ስጋት ያደረባቸው መሆኑን ጠቅሶ የአሜሪካ ድምፁ ሳይመን ማርከስ ከአዲስ አበባ ያደረሰንን ዘገባ ዝርዝር አዳነች ፍስሐ ታቀርበዋለች።
የኮሮና ቫይረስ መዛመት የአፍሪካ ኢኮኖሚ እንቅስቃሴ ባለበት እንዲቆም አድርጓል። በርካታ መንግስታት ሰዎች ወደ ስራ እንዲመለሱ ሲሉ የእንቅስቃሴና የጉዞ ገደቦችን እንዲያነሱ ጫና እየተደረገባቸው ነው። የጤና ጥበቃ ጠበብት ግን ማንኛውም ወደ ኢኮኖሚ እንቅስቃሴ የመመለስ እቅድ ያላት ሀገር በሳይንሳዊ አመክንዮት መሰረት ቀስ በቀስ ማድረግ እንዳለባት መክረዋል። የዓለም የጤና ድርጅት የአፍሪካ የበሽታ ቁጥጥርና መከላከል ማዕከሎች፣ የዓለም የኢኮኖሚ መድረክና ቫይታል ስትራቴጂስ የተባለው መንግስታት የጤና ጥበቃ ስርዓታቸውን እንዲያጠናክሩ የሚረዳው ድርጅት አዲስ ዘገባ አውጥተዋል። በዘገባው መሰረት መንግስታት መጀመሪያ ላይ መክፈት ያለባቸው ወሳኝ የሆኑትን የኢኮኖሚ ዘርፎችን ነው። ይህን ማድረግ ያለባቸውም ደህንነታቸው የሚጠበቅ መሆኑን አሃዞች ሲያመለክቱ ብቻ ነው። መጤን ያለባቸው ወሳኝ አሃዞች የቫይረሱ በሽተኞች ብዛት፣ ምርመራ ምን ያህል እንደሚደረግ፣ የቫይረሱን የመዛመት መጠን መሆናቸውን ድርጅቶቹ አስገንዝበዋል። በአፍሪካ የዓለም የጤና ድርጅት ቀጠናዊ ስራ አስኪያጅ ማትሺዲሶ ሞየቲ ባለሥልጣኖች የኢኮኖሚ ስጋትንና የሕዝብ የጤና ሁኔታን ሚዛን መጠበቅ መቻል አለባቸው ብለዋል። በዓለም አቀፍ ደረጃ የተዛመተው ወረርሽኝ በኢኮኖሚ ላይ የሚያሳድረው ጫና ከባድ ይሆናል። ይህ ሁኔታም እየተባባሰ ሄዶ በተለይም የተጋላጭ ሕዝቦች የኑሮ ሁኔታን እየጎዳ ነው። ይህን መሰረት በማድረግም ወሳኝ የሚባሉት የኢኮኖሚ ዘርፎች ቀስ በቀስ እንዲከፈቱ ያስፈልጋል። በአንዳንድ ሀገሮች የእርሻው ዘርፍ መከፈት አለባቸው ከሚባሉት መካከል ሊገባ ይችላል። በእርሻ ላይ የሚኖረውን ተጽዕኖ በሚመለከት ለአሁን ብቻ ሳይሆን ለወደፊቱም ሲያሳስበን ቆይቷል ይላሉ ሙየቴ። ድርጅቶቹ አዲሱን ዘገባ ያቀረቡት በ20 የአፍሪካ ሀገሮች ጥናት በማድረግ እንደሆነ ገልጸዋል። የአፍሪካ የበሽታ መከላከልና ቁጥጥር ማዕከል ስራ አስኪያጅ ጆን ኢንኬንጋ ሶንግ ከተጠየቁት ሰዎች መካከል 44 ከመቶዎቹ በቫይረሱ መዛመት ምክንያት ትልቅ አደጋ የገጠማቸው ሆኖ እንደሚሰማቸው መግለጻቸውን ዘግባው ጠቁሟል። ወደ 70 ከመቶ የሚጠጉት ደግሞ ለሁለት ሳምንታት ያህል ከቤት እንዳይወጡ ቢደረግ ውሃና ምግብ ማግኘት ከባድ ይሆንብናል ማለታቸውን ዘገባው አክሏል። ናይጄሪያ የመንቀሳቀስ እገዳውን የማንሳት እቅድ ስላላት ኢንኬንጋ ሶንግ ምክር ለግሰዋታል። የጤና ጥበቃ ስርዓታቸውን በተለይም ምርመራ የማድረግ ብቃታቸውን ማስፋትና ማጠናከር መቀጠል አለባቸው። ይህን ማድረግ የሚገባቸውም በትልቆቹ ከተሞች ሌጎስና አቡጃ ብቻ ሳይሆን በመላ ሀገሪቱም ጭምር ነው። የኮሮና ቫይረስ በሽተኞችን በጊዜ ለይቶ ማወቅና በልዩቶ ማቆያ ቦታዎች ማስገባት፣ ከነሱ ጋር የተነካኩ ሰዎችን ደግሞ ተከታትሎ ማግኘት ግድ ይላል። በእርግጠኛነት ለመስራት የምንችለውም ይህን ስናደርግ ብቻ ነው በማለት የአፍሪካ የበሽታ ቁጥጥርና መከላከል ማዕከል ስራ አስኪያጅ አስረድተዋል። ኢንኬንጋ ሶንግ አያይዘውም አዲሱ ዘገባ በአፍሪካ ዙሪያ ላሉት መንግስታት 3 ምክረ ሐሳቦችን እንዳቀረበ ገልጸዋል። አንደኛ፣ የቫይረሱ በሽተኞች ብዛት ዝቅተኛ በሆነበት በአሁኑ ወቅት የጤና ጥበቃ ስርዓቱን የቫይረሱ በሽተኞችን የመመርመርና ለይቶ የማወቅ እንዲሁም የማከብ ብቃቱን ማጎላበት። ሁለተኛ፣ የህዝብ ጤና አጠባበቅና የአካል መራራቅ እርምጃ በኮሮና ቫይረስ የመስፋፋት አቅም ላይ ያሳየውን ውጤት ማስተዋል። በመጨረሻም የሰዎችን ደህንነት ለመጠበቅ ሲባል ሰዎች የሚቀርቡትን የጤና አጠባበቅ መመሪያዎችን ተቀብለው እንዲተገብሯቸው ማሳመን የሚሉት ምክር ሐሳቦችን ነው አዲሱ ዘገባ ለአፍሪካ መንግስታት ያቀረበው።
አዳነችን አመሰግናለሁ። ወደ ተከታዩ ርዕስ እንሻገር። የፊታችን ሐምሌና ነሐሴ ወራት በሚካሄደው መጪው የእርሻ ወቅት የምግብ ክምችት አናሳ መሆኑን ተከትሎ በምዕራብ አፍሪካ የሚኖር ቁጥሩ ከ21 ሚሊዮን በላይ የሚደርስ ህዝብ የምግብ እጥረት የሚያጋጥመው መሆኑን የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት ባለስልጣናት አክለውም ለምግብ እጥረቱ የሚጋለጡት እነኚህ ሰዎች የዓለም አቀፉን ማህበረሰብ እርዳታ የሚሹ ናቸው ሲሉም ጥሪ አቅርበዋል። ሊሳ ሽላይን ከጄኔቫ ያደረሰችን የዚህን ዘገባ ዝርዝር ስምኝሽ የቆየ ታቀርበዋለች።
የትጥቅ ትግል፣ ከአካባቢ መፈናቀልና የአየር ንብረት መዛባት በምዕራብ አፍሪካ የሚኖሩ በሚሊየን የሚቆጠሩ ሰዎችን ለረሃብ ያጋልጣቸዋል። እዚህ ላይ ወረርሽኝ ሲታከልበት ደግሞ ችግሩን ያባብሰዋል። የዓለም ምግብ ድርጅት አዲሱ ወረርሽኝ በረሃብ የሚጠቁ ሰዎችን ቁጥር በእጥፍ ጨምሮ በአመቱ መጨረሻ ላይ 43 ሚሊየን ሊደርስ እንደሚችል አስጠንቅቋል። በተለይ በከተማ የሚኖሩ ኑሯቸው ከእጅ ወዳፍ የሆኑ ሰዎች የበለጠ ተጋላጭ ናቸው ያለው የጤና ድርጅቱ፣ እነዚህ ሰዎች ለመኖር የሚያስፈልጋቸውን ምግብ ከገበያ የሚያገኙና ምግብ የማከማቸትም ሆነ ገንዘብ የማጠራቀም ልምድ የሌላቸው መሆኑን አመልክቷል። የዓለም ምግብ ድርጅቱ ህዝብ ግንኙነት ኃላፊ የሆኑት ኤልዛቤት ባየርስ በምዕራብ አፍሪካ ሀገራት ለሚቀጥሉት 6 ወራት እጅግ አስፈላጊ የሆኑ እርዳታዎችን ለማቅረብ 74 ሚሊዮን ዶላር በአስቸኳይ ያስፈልጋል ይላሉ። በኮቪድ-19 ምክንያት የሚደርሰው ተጽዕኖ ግልጽ እየሆነ ሲሄድም ይህ ፍላጎት ሊጨምር ይችላል።
በቂ የሆነ እርዳታ የማይገኝ ከሆነ በሚሊዮን የሚቆጠሩ ሰዎች በተለይ የሴቶችና ህጻናት ህይወት አደጋ ላይ ይወድቃል። በደህንነት ስጋትና አደገኛ አክራሪነት በሚታመሱ ስፍራዎች በቀላሉ የእርስ በርስ ግጭቶች ሊነሱ ይችላሉ።
ባየርስ አክለውም የዓለም ምግብ ድርጅት በመጪው ሰኔና ነሐሴ ባለው የእርሻ ወቅት 12 ሚሊዮን ህጻናት የተመጣጠነ ምግብ እጥረትን ተከትሎ ለሚመጣ በሽታ እንደሚጋለጡ ገምቷል ይላሉ። ይህ ቁጥር ባለፈው ዓመት ለዚህ በሽታ ከተጋለጡት ህጻናት ጋር ሲነጻጸር በ8 ሚሊዮን ከፍ ያለ ነው። የዓለም ምግብ ድርጅት አስቀድሞ ለ6 ወር የሚበቃ የምግብ ክምችት ወደ ምዕራብ አፍሪካ የማስገባት እቅድ እንዳለው የገለጹት ባየርስ በተለይ በኮቪድ-19 ምክንያት የተላለፉት የጉዞ ክልከላዎች የምግብ አቅርቦቱን ሊያስተጓጉል ከቻለ ይህ ክምችት በቂ የህይወት ማዳን እርዳታ ሊሰጥ ይችላል ብለዋል።
የኢትዮጵያ ፓርቲዎች የጋራ ምክር ቤት በወቅታዊ የሀገሪቱ ሁኔታ ላይ ሰሞኑን ያወጣው መግለጫ የምክር ቤቱን አሰራር ደንብ የጣሰ ነው ሲሉ አንዳንድ አባላቱ ተቹ። የምክር ቤቱ ምክትል ሰብሳቢ በበኩላቸው የተጣሰ የአሰራር ደንብ የለም ይላሉ። መለስካቸው አምሃ ዝርዝሩን ይዟል።
የኢትዮጵያ ፓርቲዎች የጋራ ምክር ቤት ከትናንት በስቲያ የምክር ቤቱ ያቋም መግለጫ ነው ተብሎ በምክር ቤቱ አመራር አባላት ይፋ የተደረገውን ቃል ግን በተሳካ ሁኔታ ለመውጣት የሁሉም የፖለቲካ ኃይሎች ተሳትፎ ወሳኝ ነው በሚል ርዕስ የወጣው ይህ መግለጫ 6 የአቋም ነጥቦችን ይዟል። ትኩረቱም የሀገሪቱን ወቅታዊ ችግሮች ለመፍታት ሕጋዊና ፖለቲካዊ ዘዴዎችን በአንድነት መጠቀሙ ዘላቂ መፍትሄ እንደሚያመጣ ይሟገታል። በአንደኛ ደረጃ ያስቀመጠው አቋምም ምርጫም ሆነ ፖለቲካ ሊኖር የሚችለው ሀገርና ሕዝብ ሲኖሩ በመሆኑ የፖለቲካ ፓርቲዎች፣ መንግሥትና ሌሎች ባለድርሻ አካላት ዋነኛው ትኩረት ወረርሽኙን በመከላከል ላይ ሊሆን ይገባል። ማህበራዊ ፍትህ ፓርቲ ኢዜማ ሊቀመንበር አቶ የሸዋስ አሰፋ፦
ይህን መግለጫ ያየሁት እኔ እንደ ማንኛውም ሰው በሚዲያ ላይ ያየሁት፣ እንዲሁም ገጥሞኝ እንዴት እንደወጣ ማን እንደወጣ የዚህ የምክር ቤቱ ሰብሳቢ ላይ ደውዬላቸው ነበርና እኛ እንደዚህ አይነት ውሳኔዎች ሲወሰኑና ወደ በተለይ ወደ ህዝብ ሲተላለፉ በድምፅ ብልጫ እንደማይተላለፉ በጋራ ስምምነት እንደሚተላለፉ ስምምነት አለን እና እኛን ጨምሮ የተወሰኑ ፓርቲዎችም ይህንን መግለጫ አይደለም በይዘቱ ላይ ሊመክሩበት ስለመኖሩም እንዳልሰሙ ነው የምናውቀው። ምክንያቱም እንደኛ በዚህ በወረርሽኙ ምክንያት ተገናኝቶ ለመወያየትም አይመችም። እንደው በቴክኖሎጂ በኢሜይል በዚህ በቴሌግራም ምናምን እንኳን እንድናውቀውና እንድንወያይበት ሀሳብ እንድንሰጥበት አልተደረገም። ምን ያህል ፓርቲ እንደሚያውቀው አላቅም እውነት ለመናገር። እና
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናም ተመሳሳይ አስተያየት ቢኖራቸውም ለሁኔታው የተለየ ትርጉም መሰጠት እንደሌለበትና ወቅቱ የፈጠረው ችግር እንደሆነ በአጽንኦት ያስገነዝባሉ።
ፓርቲዎቹ ቋም ሰብስቦ ካልሆነ በቀጥታ አልጠየቁንም። ፓርቲዎች በየጊዜው ከሚያወጣቸው መግለጫዎችና አሁን እንግዲህ ስብሰባ ስለማይቻል ነው ሌላው እንትን አይደለም። ስለዚህ እንግዲህ አብዛኛው ፓርቲ ያንን አቋም አለው ብሎ ያወጣ ይመስለኛል። በቀጥታ ግን አልጠየቅንም።
አልጠየቃችሁም፣ እናንተም አልተሳተፋችሁም ነው ማለት ነው።
ምክንያቱም እንግዲህ አሁን ምንድነው ፓርቲዎቹ ወደ 100 ምናምን ናቸው እና መሰብሰብ ስለማይቻል ፓርቲዎች በየስብሰባው የሚያሰማቸውን ነገሮችን እንትን ብሎ ያወጣ ይመስለኛል።
እንደዚህ ያሉ መግለጫዎች ሲወጡ፣ አቋሞች ሲወጡ በስምምነት መሆን አለበት የሚል ቃል ኪዳን ያላቸው ይመስለኛል። ይህ አይጣስም በዚህ መንገድ
ምንድን ነው እንግዲህ ባለው ሁኔታ ችግራቸው እኛን መሰብሰብ ይችላሉ ወይ ነው። ፓርቲዎችን አቋም ጠይቆ አውጥቶ ሊሆን ይችላል። ጠቅላይ ሚኒስትሩ በሰበሰባቸው ስብሰባዎች ላይም የተንጸባረቁ የፓርቲዎች አቋም አለ። ስለዚህ በዛም ሊሆን ይችላል። ግን ዋና ጉዳይ መሰብሰብ የሚችሉበት ሁኔታ ላይ አይደለም።
ፓርቲያችሁ በወጣው መግለጫ ላይ የተለየ አቋም አለ ወይንስ ይስማማል? በዛ
መስፈሩ አንድ ነው። በሚዲያ የሰማሁት መስፈር ድርድር ያስፈልጋል ብለዋል። እኛም አንድ ፓርቲ ብቻውን ይህንን ወደፊት መግፋቱ ይጎዳል፣ ሀገራዊ የሆነ የፖለቲካ ስምምነት እጅግ በጣም አስፈላጊ መሆኑን አጽንኦት እየሰጠን እየተናገርን ነው።
የኢትዮጵያ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ግርማ በቀለ ለቪኦኤ እንዳብራሩትም ይኸው ኮቪድ-19 ወረርሽኝን ተከትሎ በተፈጠረው ችግር እንደ ልብ አባላትን መሰብሰብ እንዳልተቻለ ነው።
ማድረግ ይቻል ነው አመራሩ ተገናኝቶ ይህን ረቂቅ ሰነድ ካዘጋጀ በኋላ ለፓርቲዎች በቴሌግራም፣ በኢሜይል እና በመሳሰሉ የመገናኛ ዘዴዎች እንዲደርስ፣ በዚሁም ፓርቲዎች በተለያየ መልኩ ግንኙነት እየፈጠሩ ስለሆነ ለምሳሌ የፌዴራሊስት ኃይሎች አድሮነት እየተባለ የተፈጠሩ ክላስተሮች ስላሉ ለነዛ እንዲደርስ በማድረግ ፊድባክ እንዲሰጡን በአጭር ጊዜ ውስጥ ብለን ያልነው ነው። በዛ መሰረት እንዲደርስ አድርገን የደረስንበትን ያገኘነውንም ፊድባክ ቤዝ አድርገን የወጣ መግለጫ ነው። እንደምታውቁት በአሁኑ ጊዜ ተገናኝቶ በአንድ አዳራሽ ሆኖ ሁሉም ፓርቲ ተሰብስቦ አቋም የሚወስድበት ሁኔታ የለም እና በአገሪቱ።
አቶ የሸዋስ አሰፋ በበኩላቸው በምክር ቤቱ አመራር የተሄደበትን መንገድም ሆነ በውጤቱ ቅሬታ እንዳላቸው አልሸሸጉም።
እያንዳንዱ ስራ በግልጽ እና በውይይት መሆን አለበት ብለን የምናምን እነዚህ እንደዚህ በቆረጣ የሚወጡ ነገሮች አንደኛ አካሄዱ ሚያስደስት አይደለም። ይዘቱም ቢሆን ተወያይተንበት ቢሆን ተነጋግረንበት ቢሆን ሁሉንም ያሳተፈ ለዲሞክራሲ ሽግግሩን የሚጠቅም አሁን ላለንበት አጣብቂኝን ጥሩ የመፍትሄ ሀሳብ ሊሰጥ የሚችል ሀሳቦቹን ልናዋጣ እንደምንችል እኛ ብቻ ሳይሆን ሌሎችም ፓርቲዎች ሊያዋጡበት ይችሉ እንደነበር መገመት እችላለሁ። ምክንያቱም በጣም ዳይቨርስ ስለሆነ አስተሳሰቡ ማለት ነው። አይነት አሰራሩም አካሄዱም ልክ አይደለም፣ አብሮ የሚያቆይ አይደለም፣ ይዘቱም በጣም ደካማ።
አቶ ሸዋስ አክለውም እንዲህ ያሉ ቁም ነገሮች ሲወሰኑ የአንድነት ወይም የጋራ ውሳኔ የሚጠይቅና ይህን በምክር ቤቱ አሰራር ደንብ የሰፈረ በመሆኑ ይህን መከተል ይገባ እንደነበር አስታውሰዋል። አቶ ግርማ በቀለም ለዚህ መልስ አላቸው።
አንዱ ነገር ኮንሰንሰስ የሚጠይቅ ብቻ ተደርጎ በብዙዎች የሚነገር ነገር አለ። ይሄ የመግባቢያ የቃል ኪዳን ሰነዳችን ላይ እንደነብ ያሉ ሁኔታዎች ሲያጋጥሙ በአብላጫ ድምፅም የሚወሰንበት ሁኔታ ነው። ሁለተኛውና ዋነኛው ደግሞ በአሁኑ ጊዜ ይሄ በጋራ ምክር ቤት የተሰየመው አመራር እንደነዚህ ያሉ ሁኔታዎች ልክ አሁን የኮሮና መምጣት ህገ መንግስቱን ራሱ ትርጉም ጥያቄ ያለ እነዚህ ነገሮች ጊዜ ታይተዋል ወዘተ ብሎ እንደሚያነጋግረው ሁሉ እኛም እንደነዚህ ያሉ ሁኔታዎችን ፎርሲ አድርገን ያስቀመጥነው ነገር አይደለም። ስለዚህ እንደ አመራር ምን ማድረግ አለብን ብለን ተነጋግረን ቅድም ያልኩን ፕሮሲጀር ተጠቅመን ነው የሄድነው። ግን በአንድ ሀሳብ ላይ ሁሉም የፓርቲ ምክር ቤት በኮንሰንሰስ ሁሉን ጉዳይ ይወስናል አይደለም። እነዚህ የፓርቲዎች የጋራ ምክር ቤት አባል ፓርቲዎች እኮ የተለያዩ አመለካከት ምን አላቸው የሚያጸድቁትም በአብላጫ ድምፅ የሚሆንበት ጊዜ አለ።
በጋራ የመስማማት እና የማሳለፍ ጉዳይ የጸደቀ በመተዳደርባቸው ያለ ነገር ነው አይደለም? በቃል ኪዳን ሰነዳቸው
እሱም አለ። በተመሳሳይ በአብላጫ ድምፅ የሚወሰንበት ጉዳይ አለ። ሁለቱም አሉ።
የምክር ቤቱ መግለጫ አጠንክሮ የሚጠይቀው የፓርቲዎችን ተሳትፎ ሲሆን የምርጫው ጊዜ መተላለፉን ግን የሚቃወም እንዳልሆነ አቶ ግርማ አብራርተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች አሁን ዕለቱን የሚዘክር ማስታወሻ እናቀርባለን። የያዝነው ሳምንት በዓለም ዙሪያ ነርሶች ለማህበረሰብ የሚያበረክቱትን ከፍተኛ ሙያዊ ግልጋሎት በማወደስ የሚዘከርበት ነው። የፊታችን ማክሰኞ እንደ አውሮፓውያን የቀን አቆጣጠር በየዓመቱ ግንቦት 12 ቀን የሚውለው ከፍተኛ የሰብአዊነትና የታመሙ የተጎዱትን የመንከባከብ ልዩ ክብር የተሰጠው ሙያ ምሳሌ ሆና የምትታየውን ፍሎረንስ ናይትንግልን ልደት ተንተርሶ የሚዘከረው ይህ ቀን ባለንበት የኮሮና ቫይረስ ወረርሽኝ ዘመን ከመቼውም የተለየ ቦታ ተሰጥቶታል። የኮቪድ-19 በሽታ ዓለምን እያስጨነቀ ባለበትና ብዙዎችንም ለስቃይና እንግልት ብሎም ለህልፈት እየዳረገ ባለበት በአሁኑ ወቅት እየተካሄደ ባለው ትንቅንቅ የተሟሉ ራስን መጠበቂያ ቁሳቁሶች በሌሉበት የራሳቸውን ደህንነት ለአደጋ ጭምር ዳርገው በግንባር ቀደምትነት የተሰለፉት ነርሶች ከፍተኛ ክብርና ፍቅር እየተቸራቸው ነው። ነርሶች የመሪ ድምጾች፣ የነርስነት ሙያ ደግሞ ዓለምን ወደ ጤና የሚወስድ በሚል መሪ ቃል እየተዘከረ ባለው የነርሶች ሳምንት በዚሁ ወረርሽኝ ሳቢያ በተጣሉ ገደቦች ምክንያት እንደ ወትሮ በአደባባይ መከበር ባይችልም ብዙዎች ለነርሶች ያላቸውን አክብሮት በሚገልጡ መንገዶች በመዘከር ላይ ናቸው። በዩናይት ስቴትስም የዛሬው ቀን ብሔራዊ የነርሶች ቀን ሲሆን በተመሳሳይም እየታሰበ ይገኛል። በዓለም ዙሪያ ላሉ በተለይም የኮቪድ-19ን መዛመት ለመከላከልና ህሙማንን ለመርዳት ራስን መጠበቂያ ቁሳቁሶች ባልተሟሉበትና ራሳችሁንም ለአደጋ አጋልጣችሁ ጭምር ሙያዊ አገልግሎት በመስጠት ላይ ላላችሁ ነርሶች በሙሉ አክብሮታችንን እንገልጻለን። ዓለም አቀፉ የነርሶች ቀን በሚከበርበት የፊታችን ማክሰኞ ታዲያ ልዩ ዝግጅት ይዘን እንቀርባለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ወደ ሁለተኛው አጋማሽ ስርጭታችንን ዘልቃለን። ለዚህ ክፍል ቀዳሚ ለሆነው ዘገባ ወደ ጎንደር እንሻገራለን። በጎንደርና አካባቢው የሚገኙ የታጠቁ ቡድኖችን ወደ ሰላማዊ ህይወት ለመመለስ እየሰራ መሆኑን የገለጸው የአማራ ክልላዊ መንግስት ከሌላ አንድ ታጣቂ ቡድን ጋር እርቀ ሰላም መውረዱንም ገለጠ። የክልሉን ሰላምና ደህንነት ለመጠበቅ በጋራ ለመስራት መስማማታቸውን ነው የክልሉ መንግስትና ታጣቂው ቡድን ለአሜሪካ ድምጽ የተናገሩት። አስቴር ምስጋናው የስምምነቱን ሂደት አስመልክቶ የሁለቱ ወገኖችና የአገር ሽማግሌዎች አስተያየት የተካተተበት ዘገባ ይዛ ቀርባለች።
በጎንደርና አካባቢዋ ለወራት የዘለቀ የሰላም ችግር እንደነበር በተለያዩ ወገኖች ሲገለጽ መቆየቱ ይታወሳል። አሁን ግን ይህ የሰላም ችግር መቋጫው የደረሰ ይመስላል። የክልሉ መንግስት በተለያዩ አካባቢዎች ከሚንቀሳቀሱ ዋና ዋና የታጠቁ ቡድኖች ጋር እርቅ እየፈጸመ ይገኛል። ከሳምንት በፊት ለምሳሌ በሻለቃ መሳፍንት ተስፉ ከሚመራው ቡድን ጋር እርቀ ሰላም ወርዷል። ትላንት ደግሞ በኮማንደር አረጋ አለባቸው ከሚመራው እና በደቡብ ጎንደር ዞን እብናት አካባቢ ከሚንቀሳቀሰው ቡድን ጋር በጋራ ለመስራት ተስማምተዋል። ኮማንደር አረጋ ለባቸው እንደሚናገሩት ከመንግስት ጋር ግጭት ውስጥ የገቡት የአማራ ክልል ህዝብ መሰረታዊ ጥያቄዎች እንዲመለሱ ጥረት ሲያደርጉ ነው። ይህም ሆኖ ተቀራርቦ ለመነጋገር ነው እንጂ ጥያቄያችን ተመሳሳይ ነው ብለዋል።
እኛም የጠየቅነውን ጥያቄ የመንግስት ጥያቄ ሆኖ ተገኝቷል። ሊወሰን የማንነት የድንበር ጥያቄ ነበር። ይህን የክልሉ የመንግስትም የህዝብ ጥያቄ ነው። ይህን የጋራ አድርገን የምንሄድበትና ሰላም ቀጠና ዞኑ ክልሉ እንዲሆን ይህ ጋር አድርገን ተስማምተናል። በጀምላ የታሰሩ ንጹሐን የሆኑ በፋኖ ስም አሉ። እነሱን መንግስት በፍትህ ዙሪያ ላይ እያጠራ እንዲፈታ ጠይቀናል። ፎቶችን በኢንተርቪው በማድረግ አብዛኛውን ወገኖቻችን እያገዳደሉ የመጡትን ይሄ ነው። ስለዚህ መንግስት እኛን ከጎኑ ቀድሞ ባለመሰለፉ ነው ይሄ ነገር ሊፈጠር የቻለው። የመንግስት ደካማ ጎን መሆኑን እንደ ራሴ ሀሳብ ግምግም ያለው ቀድሞ እኛን ቢያሰልፍ ይህ ልዩነት አይፈጠርም ብያለሁ። ከእንግዲህ በኋላ ግን ልዩነት የሚመጣ አይመስለኝም።
ኮማንደር አረጋ ቀሪ ዘመናቸውን በልማት ስራ እንደሚሳተፉ ገልጸው አብረዋቸው ያሉ የታጠቁ ቡድኖችም በመረጡት ዘርፍ በመሳተፍ ለክልሉ ልማትና ጸጥታ እንደ አንድ አጋዥ ኃይል እንዲሆኑ ለማድረግ ከመንግስት ጋር መስማማታቸውን ነው የተናገሩት።
የግል ልማቴን በተጓዳኝ በማልማት ለጸጥታው ባለቤት በመሆን ከመንግስት ሰራተኛ ጋር እንዲሰለፍ ለህብረተሰቡም ጥሩ አስተዋጽኦ እንዳበረክት ተግባብተን ጨርሰናል። የታጠቁ ኃይሎች እንደታጠቁ እንደሚቀጥሉ በሲስተሙ እንደሚካተቱም ከወረዳ ጀምሮ እስከ ዞን ተነጋግረንበታል። ፈቃደኞች ነን፣ እነሱም ፈቃደኛ ነን። ለህዝብ ተቆርቋሪ የሆኑ ተነሳሽነታቸው መልካም የሆኑ እነዛ ፍላጎት ያላቸውን ማቅረብ እችላለሁ።
በፋኖ ስም የሚነግዱትንም ከመንግስት ጎን ሆነው እንደሚታገሉም ተናግረዋል። ኮማንደር አረጋ
ፋኖ ሲነካ እናረጋ ነመሳምንት ይነካሉ እያሉ እየተመኩ ይህንን ሰባባ ስራት ፈጥረው ዝርፊያን ቅሚያን አብዛኞቹ ሲያካሄዱ ቆይተዋል። መንግስት ይህን ጥናት በማድረግ እኛም ይህን ነገር እንዳልተጋራ ነው በማወቅ መንግስት የበኩሉን ድርሻ ተወጥቷል። እኛም አላኮረፍንም፣ ትክክለኛ የተወሰደ እርምጃ መሆኑን ደግፈናል። እኒህ ልዩነቶችና እኒህን የስም ንግዶች የጋራችን ሆነን የምንከላከላቸውና የምናስቆማቸው ይመስለኛል።
የአማራ ክልል ርዕሰ መስተዳደር አማካሪ አቶ ደሳለኝ አስራደ በበኩላቸው በሰላማዊ መንገድ የክልሉን ሰላምና ደህንነት ለመጠበቅ የተስማሙት እነዚህ ቡድኖች እንደ ማንኛውም ዜጋ ተጠቃሚ የሚሆኑበት እድል መመቻቸቱን ይናገራሉ።
ግን በመንግስት አገራዊት ውስጥ መስፈርት እስካሟሉ ድረስ እና ፈቃደኛ የሆኑ እንዲገቡ ነው። ሁለተኛ ለአካባቢ ሰላም የመተባበር ፍላጎት ኑሯቸው ግን ደግሞ ልዩ ኃይል ወይም ፖል በፖሊስ መሳተፍ የሚያስችል መስፈርት የሚያሟሉ ካል ደግሞ በሚኖሩበት ቀበሌ ካለው ሚሊሻ ጋር የጸጥታ ኃይል ጋር ከህብረተሰቡ ጋር ነው ለአካባቢያቸው ሰላም እንደ ነዋሪ ራሳቸውም ሰላም ለህብረተሰቡ ሰላም አብረው መስራት እንደሚችሉ መንግስትም ያንን ፍቃድ ሰጥቷል። እንደ ማንኛውም ህብረተሰብ በንግድ ስራ፣ በእርሻ ስራ፣ በሌሎች የስራ መስኮች ደግሞ የመሰማራት ፍላጎት ያላቸው ደግሞ አስፈላጊው መንግስት ድጋፍ አድርጋ እንደማንኛውም ህብረተሰብ የብድር የመስሪያ ቦታ የመሳሰሉ ነገሮችን ድጋፍ እያደረገ መደበኛ ስራቸውን እንዲያከናውኑ ህይወታቸው እንዲኖሩ የሚያደርጋ ማለት ነው እና እነዚህ ከሌላው ህብረተሰብ ጋር የደረጉ ድጋፎች ለነሱ እኩል ድጋፍ ይደረግላቸዋል እና እንደየፍላጎታቸው ማለት ነው።
ወራት በፈጀው ድርድር ሽምግልናውን ሲመሩ የነበሩት የሃይማኖት አባቶች ሁለቱም ወገኖች ቀና በሆነ መልኩ ነገሮችን ማየታቸው እንዳስደሰታቸው አስረድተዋል። ሊቀ ሕሩያን አባ ዮሴፍ በሽምግልናው ሂደት ከተሳተፉት ከነዚህ አባቶች አንዱ ናቸው።
ከመንግስት በኩል ያለ መልካም ነገር ስናይ ፈቃደኝነት በውይይት በምክክር ፋኖን ወደ መንግስት ሀሳብ ማምጣት፣ የፋኖን ጥያቄ ደግሞ መንግስት ተቀብሎ በተግበር ተስማምቶ ተመካክሮ ችግርን ልዩነቶችን በውይይት መፍታት ፈቃድ መኖር እና እኛን የሃይማኖት አባቶችን የምንናገረውን ተቀብሎ ከብዙዎቹ የመንግስት ባለስልጣናት ከክልል አንስቶ እስከ ዞን እስከ ወረዳ ድረስ ያሉት ፈቃደኞች ናቸው። የምናቀርበውን የስምምነት ሀሳብም ተቀብለው ተግባራዊ እያደርጋሉ። በፋኖ በኩልም ከኛ ቀድመው ነው ስለ ሰላሙ ስለ ስምምነቱ ያሰቡ እንደነበረ የገለጹልን። ስንነግራቸው ብዙም አላስቸግሩንም። የእኛን ምክር የእነሱ ጥያቄያቸው ጥያቄ ሆኖ እያለ የአጠያየቅ ስልቱ ግን በዚህ መንገድ ነው ስንላቸው ተቀብለው በቃ ጥያቄያችን አስተካክለን በዚህ መንገድ ከህዝብ ጋር ከመንግስት ጋር ሆነን እንጠይቃለን ማለት የፈቃደኝነት እና ለስምምነት ፈቃደኛ ሆኖ የመቅረብ በሁለቱም በኩል አይተናል።
ሌላው ሽማግሌ አባ ገብረ ሊባኖስም ተመሳሳይ ሀሳብ ነው ያቀረቡት።
ዋናው ዓላማችን በበጌ ምድር ዙሪያ ሰላምና መረጋጋት እንዲፈጠር ነው ፍላጎታችን። ለመንግስትም ሆነ ለፋኖ ብለን አይደለም ለአካባቢያችን ለሀገራችን በማሰብ ነው። ዛሬ የተደረገው የሰላም ስምምነት እጅግ በጣም ጥሩ ነበረ። እኛንም አስደስቶናል፣ ህዝብንም ያስደስታል ብለን እናስባለን።
የክልሉ መንግስት በመጨረሻ በፋኖ ስም አካባቢውን ለማወክ የሚንቀሳቀሰውን ኃይል እንደማይታገስ አስጠንቅቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የኦሮሞና ኦሮሚያ ጉዳይ መፍትሄ ፈላጊ የተባለው ኮሚቴ መንግስትና የኦሮሞ ነጻነት ሸማቂዎች ተወያይተው ችግራቸውን በሰላም እንዲፈቱ ጥረት እንደሚያደርግ ቢገልጽም በኮሮና ቫይረስ ወረርሽኝ ሳቢያ ምንም አይነት እንቅስቃሴ እንዳላደረገ ገለጠ። የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ጦር መሪ ኩምሳ ድሪባ ለሰላም ድርድሩ መንግስት ዝግጁ አይደለም ሲሉ፣ የኦሮሚያ ፖሊስ ኮሚሽነር ጀነራል አራርሳ መርዳሳ በበኩላቸው ሸማቂዎች እጃቸውን በመስጠት በሰላም ወደ ህብረተሰቡ ለመቀላቀል ፈቃደኛ ከሆኑ መንግስት እርምጃ አይወስድባቸውም ማለታቸውን ጠቅሶ ናኮር መልካ ተከታዩን አድርሶናል።
የኦሮሞና ኦሮሚያ ጉዳይ መፍትሄ ፈላጊ በሚል በቅርብ ጊዜ የተቋቋመው ኮሚቴ መንግስትና የኦሮሞ ነጻነት ሸማቂዎች ተወያይተው ልዩነታቸውን እንዲፈቱ ጥረት እንደሚያደርግ ቢገልጽም በኮሮና ምክንያት ምንም አይነት እንቅስቃሴ እንዳላደረገ የኦሮሚያ አባገዳዎች ህብረት ሰብሳቢ አባገዳ ጎበነ ሆላ ገለጹ። የኮሮና ወረርሽኝ ጉዳይ በጣም አስደንግጦናል። በዚህ ምክንያት ምንም አይነት እንቅስቃሴ አላደረግንም። ለወደፊቱ ግን የምናስበው ነገር አለ። አንድ ቋንቋ፣ አንድ ባህል ያለው አንድ የሆነ ህዝብ ጦርነት መግጠሙ አግባብ አይደለም። እነዚህ ሸማቂዎች የሆነ ቅር የተሰኙበት ነገር ስላለ ነው በጫካ የቀሩት ብለን እናስባለን። ስለዚህ የሸማቂዎቹ መጻኢ ዕድልን በተመለከተ መንግስት ማመቻቸት ያለበት ነገር አለ። በዚህ ዙሪያ ከመንግስት ጋር ተመካክረን አንድ ስምምነት ላይ ስንደርስ ከዛ በኋላ ሸማቂዎቹንም እናናገራለን። ድርድሩም ኢትዮጵያ ውስጥ ይሁን ወይስ በጎረቤት ሀገር ይሁን የሚለውን ሁኔታ ለማመቻቸት አቅደናል እንጂ እስካሁን ይህንበት ነገር የለም። አባገዳ ጎበነ ሆላ የሸማቂዎቹን ሀሳብ ለማወቅ ወደ ምዕራብ ኦሮሚያ ተንቀሳቅሰው ሸማቂዎቹን ለማናገር ዝግጅት በማድረግ ላይ ያሉ የኮሮና ቫይረስ በኢትዮጵያ መከሰቱ የተጀመረውን ጥረት ማደናቀፉን ጠቁመዋል። የኮሮና ቫይረስ መከላከያ ጥረት አንድ ፈርጅ ከያዘ በኋላ እንቅስቃሴያቸውን እንደሚቀጥሉም ገልጸዋል። የመንግስትና ሸማቂዎቹን ድርድር ሳያጠናቅቁ ለሰላም ስምምነቱ ፈቃደኛ ናቸው ወይስ አይደሉም ለማለት እንደሚቸገሩም አክለው ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በየካቲት ወር 2012 ዓ.ም በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ መንግስት በምዕራብ ወለጋ ታጥቀው ከሚንቀሳቀሱ ኃይሎች ጋር ችግሩን በሰላም ለመፍታት ፍላጎት እንዳለው መግለጻቸው ይታወሳል። ይሁን እንጂ ጃልመሮ በሚል ቅጽል ስማቸው የሚታወቁት የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ጦር መሪ ኩምሳ ድሪባ መንግስት ለሰላም ድርድሩ ዝግጁ አይደለም ይላሉ። የኦሮሞ ነጻነት ግንባር በትጥቅ ትግል ለመቀጠል ከወሰን ነው ከኛ ከሸማቂዎቹ ጋር ከተለያየ በኋላ ጉዳዩን ከመንግስት ጋር በሰላም ለመጨረስ ሞክረን ነበር። ነገር ግን ከመንግስት የመጣው ምላሽ ከሽፍታ ጋር የምናደርገው ድርድር የለም የሚል ነበር። ይህ የመንግስት ምላሽ በተለያዩ ብዙሃን መገናኛዎችም ተላልፏል። ከሽፍታ ጋር የሚደረግ ድርድር የለም ካለ እንግዲህ በሚገባው ቋንቋ እየተነጋገርን ነው። በዚህ መካከል ችግር ውስጥ የገባውና መስዋዕትነት እየከፈለ ያለው ደግሞ ህዝቡ ነው። አያይዘውም በአፍሪካ አህጉር ደረጃ እውቅናና ልምድ ያለው ገለልተኛ የሆነ ሶስተኛ አካል ካላደራደረን በትጥቅ ትግላችን እንቀጥላለን ብለዋል። ድርድሩን ኩምሳ ድሪባ በየትኛው ሀገርና መቼ ለማካሄድ እንዳሰቡ ግን ግልጽ አላደረጉም። የሸማቂ መሪው በአባገዳዎችና በምሁራን ከዚህ በፊት የተካሄደውን የሰላም ጥሪ ያልተቀበሉበትን ምክንያት ለአንድ ወገን ማለትም ለመንግስት ያደሉ ስለነበሩ ነው ሲሉ ተናግረዋል። ሸማቂዎቹ በተደጋጋሚ ስለሚያነሱት ሶስተኛና ገለልተኛ አካል ባለበት ከመንግስት ጋር የመደራደር ሀሳብ የተጠየቁት የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀኔራል አራርሳ መርዳሳ ሶስተኛ አካል ስለተባለው ጉዳይ አላቀም ብለዋል። ነገር ግን ሸማቂዎቹ ትጥቃቸውን ፈተው ለመንግስት እጃቸውን ከሰጡ የሚወሰድባቸው እርምጃ የለም ይላሉ።
ሞቱማ ሞቱማ እናኖ ኦሮሚያቴስ ሞቱማ ፌዴራል አዲስ ኢብሳ ናመካሜቱ ጋሉ ኢብሳ ክሜር።
በዚህ ዙሪያ የፌዴራልም ሆነ የክልል መንግስት አቋም ግልጽ ነው። ለሁሉም ግልጽ የሆነ መግለጫ ተሰጥቷል። በቡንም ሆነ እንደግለሰብ በሰላም ከመንግስት ጋር ሸማቂዎቹ ለመወያየት ከፈለጉ፣ በግለሰብ ደረጃም ወደ ህብረተሰቡ መቀላቀል የሚፈልጉ ከሆነ ምንም የሚወሰድባቸው እርምጃ የለም። ከዚህ ውጭ ግን አገሪቱንም ሆነ ህገ መንግስቱን በህገ ወጥ መንገድ ለማፈራረስ በሚንቀሳቀስ ኃይል ላይ መንግስት የህግ የበላይነትን የማስከበር ኃላፊነት ስላለው እርምጃ በመውሰድ ሰላም ያወርዳል። የሸማቂዎቹ ምዕራብ ዞን ጦር መሪ ኩምሳ ድሪባ በፖሊስ ኮሚሽነሩ አስተያየት አይስማሙም። ጦርነት የከፈተው የኦሮሞ ነጻነት ሸማቂ አይደለም፣ በመንግስት የተከፈተበትን ዘመቻ በመመከት ላይ ነው የሚገኘው። ስለዚህ መንግስት ወታደሩን ወደ ጦር ሰፈሩ በመሰብሰብ ተኩስ ካቆመና ተነሳሽነቱን በመውሰድ ለድርድሩ ዝግጁ ከሆነ ለመነጋገር ችግር የለብንም። ከዚህ በእኛ በኩል ግን የሚጀመር ነገር የለም። ከዚህ ቀደም የብልጽግና ፓርቲ የኦሮሚያ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ መንግስት የኦነግ ሸኔ ብሎ የሚጠራቸው እነዚህ የታጠቁ ሸማቂ ቡድኖች የሰዎችን ሰብአዊ ክብር በሚያዋርድ ሁኔታ ንጹሐን ዜጎች እንደገደሉ፣ የመንግስት አመራሮችን በማፈን አሰቃቂ ግድያ እንደፈጸሙ፣ ንጹሐን ዜጎች ላይ ፕላስቲክ እያቀለጡ በማሰቃየት የሰዎችን ሰብአዊ መብት እንደጣሱ፣ ልጆችን ወላጆቻቸው ፊት እንደደፈሩና ሌሎች ለመናገርና ለመስማት የሚከብድ አሰቃቂ ወንጀል እንደፈጸሙ፣ በዚህ ምክንያት ህብረተሰቡ ባቀረበው አቤቱታ መንግስት እርምጃ መውሰዱን ለአሜሪካ ድምፅ መግለጻቸው ይታወሳል። መንግስት ሁለት የታጠቀ ኃይል በአንድ ሀገር ውስጥ መኖር አይችልም በማለት ሲናገር መቆየቱም ይታወሳል። በሌላ በኩል ደግሞ የሸማቂዎቹ ጦር መሪ ኩምሳ ድሪባ የመንግስትን ክስ በማስተባበል የኦሮሞ ነጻነት ሸማቂ በማንኛውም ያልታጠቀ ሰው ላይ ግድያ አይፈጽምም ብለዋል። መንግስትን በሰላማዊ መንገድ መቀየር ስላልቻልን ያዋጣናል ብለን ባመንነው ትጥቅ ትግል መንግስትን ለመቀየር እየታገልን ነው። መንግስት እንዲሁ ሁለት የታጠቀ ኃይል በአንድ ሀገር ውስጥ ሊኖር አይችልም ይል ይሆናል እንጂ በነባራዊ ሁኔታ ሊሆን የሚችል ነገር አይደለም። መንግስትን ሁለት የታጠቀ ኃይል እንዳይኖር ማድረግ አለበት። በመጨረሻ የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ጦር መሪ ኩምሳ ድሪባ ቄሮና ህዝቡ ያመጣውን ለውጥ አላማውን ለማሳካትና የኦሮሞ ህዝብ ራሱን በሚመለከት ጉዳይ ላይ በራሱ የመወሰን መብት እንዲያገኝ ለማስቻል ጭምር ነው ብለዋል። ከሁለት ዓመት በፊት በኢትዮጵያ የመጣውን ለውጥ ተከትሎ የኦሮሞ ነጻነት ግንባር ኦነግ በሰላማዊ መንገድ ለመታገል ወስኖ ወደ ሀገር መመለሱ ይታወሳል። ዘግየት ብሎ በትጥቅ ትግል መቀጠል የሚፈልጉ ሸማቂዎች ከድርጅቱ በመገንጠል በምዕራብና ደቡብ ኦሮሚያ ጫካዎች እንደሚንቀሳቀሱ መግለጻቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች አጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምናልፈው። ንግድና ምጣኔ ሀብት ነው። ማርሻል ፕላን ለአፍሪካ። ዶክተር ዮናስ ብሩ በዓለም ባንክ የአገሮች ምጣኔ ሀብት የንጽጽርና ክትትል ፕሮግራም ምክትል ስራ አስኪያጅ በመሆን ለበርካታ ዓመታት ያገለገሉ አንጋፋ የምጣኔ ሀብት ባለሙያ ናቸው። የኮሮና ቫይረስን ወረርሽኝ የፍጥነት መዛመት ለመግታትና በአንጻሩም የሚያስከትለውን ኢኮኖሚያዊ ድቀት ለመታደግ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ባለሙያዎች ያቋቋሙት ከፍተኛ አማካሪ ቡድን አስተባባሪዎች ውስጥም አንዱ ናቸው። ማርሻል ፕላን ለአፍሪካ በሚል ርዕስ ለአህጉሪቱ አይነተኛ ኢኮኖሚ እቅድ በአፋጣኝ ተግባራዊ ካልሆነ ለአፍሪካ ብቻ ሳይሆን ለመላው ዓለም ጭምር ብርቱ ፈተና የሚደቅኑ ችግሮች ሊከሰቱ ይችላሉ ሲሉ ይሞግታሉ። ይህንኑ ጥሪያቸውን ያስተጋቡባቸውን ተከታታይ ጽሑፎች መነሻ በማድረግ ከተካሄደ ሰፊ ውይይት የመጀመሪያውን ክፍል እንሆ። ማርሻል ፕላን ለአፍሪቃ ይላል። ለአድማጮች ርዕሰ ጉዳዩን ቅርብ ለማድረግ ማርሻል ፕላን የሚሉት እንደ አውሮፓውያን የዘመን አቆጣጠር በ1948 የጸደቀውንና ሁለተኛው ዓለም ጦርነት ማግስት ዩናይት ስቴትስ በጦርነት የደቀቀችውን አውሮፓን መልሶ ለመገንባት ከ15 ቢሊዮን ዶላር በላይ ያወጣችበትን ፕላን የተንተራሰ ነው። ያን መሰል ፕላን ዛሬ ለአፍሪቃ ያስፈልጋል የሚል መከራከሪያ ነው ያነሱት። በቅድሚያ ማርሻል ፕላንን ያህል የእነኚህን አገሮች ትኩረት እንዴት ልታገኝ ትችላለች አፍሪቃ? በተለይ ዛሬ አገሮች ራሳቸው ወደ በረታ የኢኮኖሚ ድቀት ይገባሉ የሚል ስጋት እያንዣበበ ባለበት ይህን ያህል ግዙፍ በጀት እንዴት መሳብ ይቻላታል?
እሺ፣ እንግዲህ ይህንን ለአፍሪካ ማርሻል ፕላን ያስፈልጋታል የሚለው በእርግጥ ከዛሬ ዲሴምበር መሆኑ ነው
በታህሳስ
ጀምሬ ቢሆንም ቶሎ በዛ ነገር ላይ የጻፍኩት ከ2018 ጀምሮ ነበረ። በዚህ ነገር ላይ ጽፌ ነበረው። በተለይ አንዳንድ የጻፍኳቸው ላይ የኢትዮጵያ መንግስት ማርሻል ፕላን አዘጋጅቶ ዩሮፒያኖቹና አሜሪካን እንዲደግፉት ማቅረብ አለበት የሚል የጀመርኩት ቀደም ብሎ ነበረ። በታህሳስም በምጽፍበት ጊዜ ይሄ አሁን ያመጣው ወረርሽኝ አልመጣም ነበረ ገና። ግን የዛን ጊዜም ያነሳሁት ቅድም እንዳልከው የአፍሪካ የፖፑሌሽን እድገት በጣም ዓለምን እያስደነገጠ ነው። በዛ ላይ ደግሞ ያንን ሊስተካከል የሚችል አይነት የኢኮኖሚ እድገት ስለሌለ አፍሪካ ቲኪንግ ታይም ቦምብ ነው፣ በአንድ ቦታ ላይ ሊፈነዳ የሚችል አይነት ሁኔታ ላይ ነው ያለው። ያ ደግሞ ከሆነ ችግሩ አፍሪካ ውስጥ ብቻ አይቀርም፣ ጠቅላላ አውሮፓን የሚያጥለቀልቃል። አሁን እንደምታውቀው ብዙ አፍሪካ ሀገሮች በደቡብ አፍሪካ በኩል አድርገው ወደ ብራዚል ሄደው ከብራዚል ወደ ላይ ሜክሲኮ ጋር ገብተው ከ30-40 ሺህ በላይ ለአሜሪካ ለመግባት ቦርደር ላይ ያሉ ሜክሲኮ ላይ ድሮ አሜሪካ እኔ ሩቅ ነኝ አይመጡብኝም የሚለው አሁን ግን በራቸው እየተንኳኳ ነው። ዩሮፒያኖችም 2017 ዓ.ም ወደ 6 ሚሊዮን የሚጠጉ አፍሪካኖች ዩሮፕ ዙሪያ ላይ ነበሩ ወደ ዩሮፕ ለመግባት። አሁን 1.2 ቢሊዮን ህዝብ ነው አፍሪካ ያለው። በ2050 2.4 ልንደርስ እንችላለን፣ አሁን ያለነው ንጥፍ እንሆናለን የሚል አለ። አሜሪካ እና ዩሮፕ ይህንን ኢሚግሬሽን የሚፈራው የዛሬ 15 ዓመት የ20 ዓመት 30 ዓመት ላይ ምን ያህል የበለጠ ወረራ ይመጣብናል ብለው እንደሚገምቱ። ይሄ ብቻ አይደለም ፍራቻቸው። ሌላው ፍራቻቸው ምንድን ነው? የህዝቡ ቁጥር ድህነት ላይ ስትጨምር የቴሮሪዝም መፈልፈያ ነው የሚሆነው አፍሪካ። ያ ከሆነ ደግሞ በተለይ ኢትዮጵያ ላይ ይሄ ነገር ከደረሰ ኢትዮጵያ ለቀይ ባህር አንዷ ትልቅ አውታር ሀገር ስለሆነች ኢትዮጵያ በዚህ በህዝብ ብዛትና በኢኮኖሚ ድቀቷ የተነሳ መፈራረስ ብትጀምር ይሄ ሁሉ በዓለም ውስጥ ያለ ንግድ መተላለፊያ በኤዥያ እና በዩሮፕ መካከል ያለው ንግድ በሞላ በሬድ ሲ ነው የሚያልፈው፣ በቀይ ባህር ሳውዲ አረቢያ በንዘን የሚወር እዛ በኩል ነው የሚያልፈው እና ዓለምን ቀጥ ነው የሚያደርገው የሚል ፍራቻ አላቸው። ስለዚህ እኔ በጻፍኩበት ጊዜ አሁን እንዳለው አይነት ኢኮኖሚያቸው በሚደቅበት ጊዜ አልነበረም። አሁንም እንኳን ባለበት ሁኔታ በምትመለከትበት ጊዜ የሚያደርጉት ሁሉ ሙከራ የአሜሪካንን የዩሮፕን ኢኮኖሚ እንዴት እናንሰራራ፣ ለረጅም ጊዜ ደግሞ ጥሩ በሆነ መንገድ የሚያድግበትን መንገድ እንድንፈልግ ብለው ስትራቴጂ በሚያወጡበት ጊዜ አሁንም የአፍሪካንን ሁኔታ በጭፍን ማለፍ አይችልም። የአፍሪካ ችግር የእነሱ ችግር ነው። እንደ ድሮ የራሳቸውን ከወሰኑ በኋላ የሚመለከቱት አይደለም። አሁን የራሳቸው ችግር ፓርት ኦፍ የእነሱ ችግር ነው ማለት ትኩት ራሳቸውን ከአፍሪካ ማዳን አለባቸው። መጀመሪያ ላይ ሲጀምሩት ይህን ነገር የአሜሪካኖች አመለካከት ምንድን ነበረ? የኢሚግሬሽን ፖሊሲያችንን እናጠብቀዋለን፣ እንዳይገቡ እናደርገዋለን ነው። አሁን ግን ሲያዩት ምን ሲያጠብቁት ቢውሉ የተራበና የተቸገረ ህዝብ የሚያግደው ነገር የለም። ስለዚህ አሁን ያላቸው ፍልስፍና ምንድን ነው? አፍሪካ ወደኛ ጋር እንዳይመጣ እዛው ዳታ አድርገን አድጎ ራሱን ችሎ የሚቀመጥበት መንገድ መፈለግ ማለት አሁን የአሜሪካና የዩሮፕ ስትራቴጂክ የሆነ ፕላናቸው ሆኗል። የራሳቸው ችግር ስለሆነ በዛ ማርሻል ፕላኑን ይደግፉታል ከሚል ነው የተነሳሁት።
መልካም። ከሌሎች ሀገሮችም ጋር ያዛምዱታል። ኋላ ላይ እንዲያነሱልኝ እፈልጋለሁ። ያንተ ደህንነት የኔም ነው የሚል በተዘዋዋሪም ቢሆን ያም መንፈስ የያዘ ነው ይላሉ። ሌሎች መከራከሪያዎችን በጽሁፉ ያነሳሉ። አሁን ከጠቀሷቸው በተጨማሪ ያልታወቀ በሽታ ቢነሳ ይላሉ። ዛሬ ስለ ኮቪድ-19 እናንሳ እንጂ እርስዎ በጻፉ ሰዓት ያልተነሳ ወይም አሁን በምናውቀው መልኩ ያይታይ የነበረ ቀን ባይነሳ ከሶስትና ከአራት ወራት በኋላ የመላው ዓለም ስጋት መሆን የቻለ በሽታ ምን እንደሚያስከትል አይተናል። ቁጥጥር መደረግ ካልተቻለ አፍሪካን መርዳት የሚችልና የተረጋጋ ህይወት እንዲኖር የሚያስችል ሁኔታ ካልተፈጠረ ወረርሽኝ ደረጃ እንኳን ያላሰቡት ነገር ይከተላል ይላሉ። ከዚህ በፊት የተሞከረ ሁለተኛው ዓለም ጦርነት ማግስት የተደረገውን የቀደመውን ማርሻል ፕላን ነው ያነሳሁት። ከዚያ በኋላ በሌላ ሀገር የተደረገም ደቡብ ኮሪያን ነው የሚያነሱት። ያቺ ሀገር የራሷን ጥያቄ ማንሳቷ በራሷ መንገድ መጠየቋ እንዴት ለስኬት እንዳበቃት ይዘረዝራሉ። እስኪ ያስረዱን እነኚህ ሁለት ጥያቄዎች።
ኦኬ፣ እንግዲህ በመሰረቱ ምንድን ነው ማርሻል ፕላን የሚለውን ባነሳሁበት ጊዜ ሁለት መልሶች መመለስ ነበረብኝ። አንደኛ ለምንድን ነው ዩሮፒያኖቹም ወይም አሜሪካኖቹ ምን ግድ ቢኖራቸው ነው ለእኛ እንደዚህ በቢሊየንስ የሚቆጠሩ ገንዘብ ሊሰጡን የሚችሉት የሚለው ነው። እሱን በርካታ ያለ ነገሮች ነበር ያነሳሁት እንዳልነው ቅድም የድህነት ጋር የሚመጣው ቴሮሪዝም እነሱንም ሊያጠፋቸው እንደሚችል ይፈራሉ። ኢሚግሬሽን ጉዳይ አለ። ሌላው ሶስተኛው ደግሞ የወረርሽኝ በሽታ ያለው ነው። አንድ ህዝቡ ቁጥሩ ሲበዛና ህዝቡ ጥቅጥቅ ሲል ድህነት እዛ ላይ ስትጨምርበት ብዙ አይነት በሽታ ይመጣል። አንድ ያ በሽታ ደግሞ ከመጣ በኋላ እዛው አፍሪካ ውስጥ አይቀርም ወይንም ኢትዮጵያ ውስጥ አይቀርም፣ ይዛመታል። ለምሳሌ አሁን የዚህ የኮቪድ-19 ቻይና መነሳቱ በሁለት ሳምንት ውስጥ ነበር ምንነቱን ያወቁት። ከዛ ለፖለቲካ ብለው ትንሽ ለማፈን ሞከሩ፣ ግን በአንድ ወር ውስጥ ዓለም አወቀ ምን አይነት በሽታ እንደሆነ። ይሄ በሽታ አፍሪካ ላይ ቢሆን ኖሮ የተነሳው ምንነቱ ከመታወቁ በፊት በሁለት ሳምንት ወይም በአራት ሳምንት አይደለም። እንደ ቻይና በጣም የበለጸገ የሄልዝ ሲስተም ስለሌለን ሁለት ወር ሶስት ወር ይፈጅ ነበር ምንነቱ ከመታወቁ በፊት። በዛን ጊዜ ደግሞ ዓለምን ያጥለቀልቃት ነበር፣ አሁን ካለበትም በላይ ማለት ነው። ስለዚህ እነዚህ ናቸው መጠንቀቅ ያለብን እና የዛን ጊዜ ስጽፍ ይሄ ኮቪድ-19 ባይመጣም ቅሉ የWHO እንደዚህ ወይም በሽታ ኤክስ ብለው ጠርተውት ነበረ እና መቼ እንደሚመጣና ግን ሊመጣ ይችላል አሁን ባለንበት ሁኔታ ሲሉ፣ እኔ ያልኩት ምንድን ነው አሁን ሊመጣ ይችላል የምትሉትን በዚህ በ2020 ወይም በ2025 ይመጣል የምትሉትን ዲዚዝ ኤክስ ካላችሁት ቆዩ እስከ 2050 የአፍሪካ ህዝብ ደብል ሲሆን ድህነቱ ያንን ያህል ስር እየሰደደ ሲሄድ የዛን ጊዜ ዲዚዝ ኤክስ አይደለም የሚባለው ዲዚዝ 3x ነው የሚሆነው።
ዶክተር ዮናስን ለጊዜያቸው አመሰግናለሁ። አድማጮቹ ውይይታችን አልተቋጨም፣ ቀጣዩን በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዳይን ዶክተር ዮናስ ብሩን ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ።
ህይወት የሚለውጥ ተግባር ይፈጽሙ።
ህይወት የሚለውጥ ተግባር ይፈጽሙ።
ለመረዳዳት ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኙአቸው መደበኛ ሰዎች እንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው።
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VLEADERS @voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኙዎታል።
በዚህ ሁሉ ውስጥ
ሁላችንም
አብረንን
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉን ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና ደሩ።